ለደን ምንጣሮ ወደ ህዳሴ ግድብ የሚያመሩ 275 ወጣቶች መታገታቸው ተገለጸ። ከደቡብ ኢትዮጵያ ክልል ጋርዱላና አሌ ዞኖች የተመለመሉ ወጣቶች ለደን ምንጣሮ ስራ ወደ ታላቁ ህዳሴ ግድብ በመጓዝ ላይ ሳሉ በአማራ ክልል ምስራቅ ጎጃም ዞን ውስጥ እንደታገቱ ቤተሰቦቻቸው አስታውቀው ለደህንነታቸው እንደሚሰጉም ገልጸዋል። ወጣቶቹ ባለፈው ሳምንት ሰኞ ለጉዞ መነሳታቸውን ያወሱት ቤተሰቦቻቸው መታገታቸውን በማህበራዊ ትስስር ድረገጾች ላይ ሲዘዋወር ባዩት አጭር ተንቀሳቃሽ ምስል እንደተረዱም ጠቁመዋል። የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናኖ ለደን ምንጣሮ ተብለው ከጋርዱላ ዞን ደራሼና አሌ ወረዳዎች የተወሰዱ 275 ወጣቶች መታገታቸውን አረጋግጠዋል። ወጣቶቹን መታገት ያመኑት የጎጃም ፋኖ ዘመቻ መምሪያ ኃላፊ መሆናቸውን የገለጹት መቶ አለቃ አበበ ወጣቶቹ ለደን ምንጣሮ የሚንቀሳቀሱ ሳይሆኑ የመከላከያ ሰራዊትና የሚሊሻ አባላት ናቸው ብለዋል። ወጣቶቹ እንደታገቱበት የገለጸው የምስራቅ ጎጃም ዞን አስተዳደር ባለስልጣናትን ምላሽ ለማግኘት ያደረግነው ሙከራ ስልካቸውን ስለማያነሱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አድርሶናል።
በታላቁ የኢትዮጵያ ህዳሴ ግድብ አካባቢም ለሚካሄደው የደን ምንጣሮ ስራ በሚል ከወረዳቸው ተመልምለው ከተወሰዱ በኋላ ታግተዋል ከተባሉ በመቶዎች ከሚቆጠሩ ወጣቶች ውስጥ የ18 ዓመት ታናሽ ወንድማቸው እንደሚገኝበት ያመለከቱት አስታረቀኛ ማርያም የወንድማቸው ደህንነት ሙሉ ቤተሰባቸውን ማስጨነቁን ለአሜሪካ ድምጽ በስልክ ተናግሯል።
ሰኞ ነበረ ተጫኑት፣ ማክሰኞን ቆዩ፣ ሮብ ቀን ላይ ደግሞ ስልካቸው ምንም አይሰራም። ከዛን መረጃ ስንደውል እንደታፈኑ ወይም በአማራ ፋኖ እንደተያዙ ነው። አማራ ክልል ሲገቡ ማለት ነው። ታናሽ ወንድሜ እዛ ውስጥ አለ። በተሰብ መጨነቅ ብቻ እዚህ ሰው እንዳለ በቃ ልጆቹ ታፍነው በቃ ህይወታቸው እንደሌለ ነገር ነው። አሁን ሁሉ እዚህ ለቅሶም ነው።
ወንድማቸው ስለመታገቱም በአጋቾቹ ስልክ ደውሎ ለቤተሰቦቻቸው ማሳወቅንም ገልጿል።
ከኋላ ስናይ ኦንላይን ላይ ደግሞ እነዛ በቪዲዮ በአማራ ወጣት ቪዲዮ ቻት ላይ የልጆቹን ቪዲዮ ቀረጹና በረሃ ላይ በእግር በጫካ እየወሰዱ ከዛ መረጃውን እኛ ዝም ብለን ስንከታተል የልጆቹን ስልክ እንደውላለን፣ ስልካቸው አይሰራም። ሐሙስ አለፈ፣ አርብ ለታ ጠዋት በነዛ በፋኖዎቹ ስልክ ወደ ቤተሰባችሁ ጋር ደውሉ ተባለ። ልጆቹ አንዴ ብቻ እድል ተሰጥቷቸው ማለት ነው እና ለተወሰነ ደቂቃ ልጆቹ ቢያንስ ሁለት ደቂቃ ነው ፍቅር መሰለኝ። ከዛ እኛ ተይዘናል፣ ታግተናል እና ምርኮኛ አንድ ቦታ ላይ ሰብስበውን አገኙን ናምናሉ እና በቃ ከዛ በኋላ ዘጉ።
ሌላው የጋርዱላ ዞን ነዋሪ አቶ ዳት ኳየለ ከደራሼ ወረዳ 5 ቀበሌዎች የተመለመሉ ወጣቶች ከግዶለ ከተማ ተሳፍሮ ሲሄዱ መመልከታቸውን ተናግሯል። ወጣቶቹ ከከተማው ለጉዞ ተንቀሳቀሱት ባለፈው ሳምንት ሰኞ የካቲት 18 ቀን 2016 ዓ.ም ምርት እንደነበር አቶ ዳትኮ አስታውሰውም መታገታቸውንም በማህበራዊ ትስስር ገጾች የተዘዋወረ ባለው አጭር ተንቀሳቃሽ ምስል ማወቃቸውን ጠቁሟል።
አሁን ይህን ያህል ነው የሚል ቁጥር አልወስድም፣ ግን ሶስቱ ሀገር አቋራጭ አውቶቡሶች በወንበር ሞልቶ እንደገና በቁም ጠጥቀው ነው በቁም ቆመው የሄዱ በብዛት አለ።
የት ነበር የሚወስዷቸው?
አሁን የሚሄዱበት አቅጣጫ አይታወቅም። ባለ ሀብቱ እኔ ስራ አሰራቸዋለሁ ብሎ ቃል እንደገባና ያ መስሪያ ቤት ተስማምቶ እንደለቀቀ ልጆቹን እንደሰጣቸውና እንደላኩ ነው የምደመጠው። ከአንድ አራት ቀን ቆይታ በኋላ ሐሙስ ማታ ቪዲዮ ቆ አርብ ዕለት በይፋ በደንብ ህብረተሰቡ ካየ በኋላ ነው ህብረተሰቡ ድንጋጤ ውስጥ የገባው። ገና ቤተሰብ የሄዱ ልጆች ቤተሰብም የዞኑን መንግስት መጠየቅ ሲጀምር ነው ችግር የተፈጠረው እንጂ ማንም ይህንን የነቃበትም አልነበረም።
የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናኖም የወጣቶቹ ቁጥር 275 እንደሆነና ለደን ምንጣሮ ስራ በሚል ከዞኑ የደራሼ ወረዳና ከአለ ዞን ተወስደው እንደታገቱ አረጋግጧል። ወጣቶችን መልምለው የወሰዷቸው ኒኮቲካ ኮንስትራክሽንና ትሬዲንግ ከኢትዮጵያ ኤሌክትሪክ ኃይል ጋር በመተባበር እንደሆነም አቶ ብርሃኑ ተናግሯል።
ከኛ ፋኖ ስር ነው ያሉት። ከኛ አካባቢ ከባለሀብቱ ስንት ሰው ነው የወሰድከው? አካባቢው ላይ ችግር እንዳለ ታውቃለ እና ስንት ነው የወሰድከው በቁጥር ብለን ስንከታተል ስንጠይቅ 275 ሰዎችን ነው የወሰድኩት ይላል። የጋርዱላ ዞን የድራሽ ተወላጆች 239 ወይም 240 ናቸው ማለት ነው። አጠቃላይ ግን በአንድ ላይ ተጭኖ የሄዱት 275 ናቸው። አሁን በስንፈኛ ፋኖ ቁጥጥር ስር ያለ እነኚህ 275 ሰዎችን ጭኖ የወሰደው ባለሀብት ከኢትዮ ኤሌክትሪክ ጋር ተገናኝቶ ነው ወደዚህ የመጣው። እኛ እስከ ደቡብ ኢትዮጵያ ክልል ያው የኛ ክልል ነው። ደቡብ ኢትዮጵያ ክልል ሰራተኛና ማህበራዊ ጉዳይ ጋር ስንከታተል ጉዳዩን የቢሮ ኃላፊ አያውቅም፣ ምክትሎች እና ባለሙያዎች ናቸው የማያውቁት። ቀጥሎ የደቡብ ኢትዮጵያ ክልል ህዳሴ ማስተባበሪያ ጋር ቼክ ስናደርግ ምንም የሚያውቁት ነገር የለም። በኋላ ችግሩ ሲፈጠር ነው የሰሙት። ማን ነው የማስተባበረው ምል የህዳሴ ግድብ ማስተባበሪያ የደቡብ ክልሉ ኢንፎርሜሽን አልነበረው። ቀጥሎ የፌዴራል የህዳሴ ግድብ ማስተባበሪያ ጋር ቼክ ስናደርግ በውል የምታወቅ ነገር አልነበረም። አሁን ግን በአካል የደቡብ ኢትዮጵያ ክልል የህዳሴ ግድብ ማስተባበሪያ ወደ ፌዴራል ሄዷል። ምን ደረጃ ላይ እንደደረሰ አልነገረኝም። ስለዚህ የጉዳዩን የሚያውቅ የኢትዮጵያ መብራት ኃይል ብቻ ነው።
የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዲሬክተር ሞገስ መኮንን ግን ጉዳዩ ከኢትዮጵያ ኤሌክትሪክ ኃይል ጋር የሚያገናኝ ነገር እንደሌለው ገልጸው የተቋሙ ስም መነሳቱም ተገቢነት የለውም ብሏል።
ኤሌክትሪክ ኃይል በራሱ የሚያሰራውን ስራ ራሱ የአካባቢ ነዋሪዎችን ተጠቅሞ ነው የሚያሰራው። በፕሮጀክቶቻችን ላይ የዛ አይነት ባህሪን ያለው። ከዛ ውጪ ግን እኛ በቀጥታ ጨረታ ሰጥተናቸው በጨረታ የሚሳተፉ አካላት ለሚሰሩት ስራ ግን ከየትኛውም ወገን ያምጡ ከእኛ ጋር የሚገናኝ ነገር የለውም። አሁን ኒኮቲካ ስትል የሰማሁ ይመስለኛል፣ ካልተሳሳትኩኝ የደን ምንጣሮ ላይ ጨረታ አሸንፎ የገባ ነው። ስለዚህ እሱ የደን ምንጣሮ ላይ አሸንፎ ለገባው ስራ ከኢትዮጵያ ኤሌክትሪክ ኃይል ጋር የሚያስብል ህጋዊ የሆነ አገላለጽ አይደለም። እኛ በቀጥታ ከድርጅቱ ጋር ነው እንትን ያለው ውል የገባ ነው። ስለዚህ በውሉ መሰረት ስራውን እንዲሰራልን ነው እንጂ በማን ነው የምታሰራው፣ እንዴት ነው የምትመለምለው፣ እዛ ዲቴል ውስጥ አንገባ። ስለዚህ መጠየቅ የሚኖርብህ ከሆነ ኒኮቲካን ነው እንጂ ኢትዮጵያ ኤሌክትሪክ ኃይል ጋር የሚያገናኘው ነገር የለም።
የዞኑ አስተዳዳሪ ምንድን ነው የሚሉት? የእናንተ ተቋም ከዚህ ተቋም ጋር ሆኖ ምልመላውን እንኳን አንድ ላይ እንዳደረጉ ነው የሚነግሩኝ።
ይሄኛው ማስረጃ ካለ ማስረጃ ያቅርቡና እንትን ይበሉ። እኛ እንደዚህ አይነት ምንም አይነት ተሳትፎ እንደሌለን ግን ማረጋገጥ ይችላል። ማስረጃ ካለ ማስረጃ ይምጣና የኢትዮጵያ ኤሌክትሪክ ኃይል ሰራተኞች የሆኑ ኤክስ ዋይ ዜድ ተብሎ ከተዛ ደረጃ መነጋገር እንችላለን። ግን ማስረጃ በሌለበት ሁኔታ የኢትዮጵያ ኤሌክትሪክ ኃይል ፕሮጀክት ስለሆነ ከሱ ጋር አብሮ መለመለ የሚለው ግን ትክክለኛ እንትን አይደለም። ፈርዘር እንትን የሚል ከሆነ ጉዳዩን ምናልባት ወደ ህግ መውሰድ ይቻላል።
የአሜሪካ ድምፅ ማብራሪያ እንደሰጡ የጠየቃቸው የኒኮቲካ ኮንስትራክሽንና ትሬዲንግ ባልደረባ አቶ ሙሉጌታ አለኝ ደግሞ ምላሽ ለመስጠት ቃል ገብተው ሲያበቁም በቀጠሩን ሰዓት ብንደውላቸውም ጥሪውን አያነሱም። ለደን ምንጣሮ ስራ በሚል የተደረገውን የወጣቶችን ምልመላና ስምርት ከኢትዮጵያ ኤሌክትሪክ ኃይል በቀር እሳቸውን ጨምሮ ከክልል ጀምሮ ያሉ መንግስታዊ መስሪያ ቤቶችም ሆነ ባለስልጣናት እንደማያውቁትና እንዳልመሩት አቶ ብርሃኑ አስታውቀዋል። 275 ወጣቶችን በምስራቅ ጎጃም ዞን ጎዛሚን ወረዳ አካባቢ አግቷል ያሉት ቡድን በነፍስ ወከፍ ለእያንዳንዳቸው እስከ 300 ሺህ ብር እንዲከፍሉ መጠየቁንም የጋርዱላ ዞን አስተዳዳሪው አቶ ብርሃኑ ኩናኖ ገልጸው ታጋቾችን ለማስለቀቅ ጥረት እያደረጉ እንደሆነ አመልክቷል። ጉዳዩን ለማጣራት በስልክ ያገኘናቸውና የፋኖ የጎጃም ዘመቻ መምሪያ ኃላፊ መሆናቸውን በስልክ የነገሩን መቶ አለቃ አበበ ሰው መሆን ጦራቸው የጠቀሱትን ወጣቶች በቁጥጥር ስር እንዳላዋለ ገልጿል።
የተያዙት ልጆች ለምንጣሩ ምናምን ሳይሆን የመከላከያ ስራ የተባላቸው ልብስ ቀይረው እየሄዱ እያለ ከደብረ ማርቆስ ወደ አማኑኤል መስመር ማለት ነው ፈንድ ቃል የተያዙት የመከላከያ ስራ የተባላቸው እነሱ አስፈላጊ ከሆነ ቪዲዮ መላክ ይቻላል።
ይሁንና ወጣቶቹ ለደን ምንጣሮ የሚንቀሳቀሱ ሰላማዊ ሰዎች ሳይሆኑም የመከላከያ ሰራዊትና የሚሊሻ አባላት ናቸውም ብሏል። መቶ አለቃ አበበ ወጣቶቹ የመከላከያ ሰራዊት አባላት መሆናቸውን በምን አረጋግጣችሁ ለሚለው ዋሽንግተን ዲሲ ለሚገኘው ባልደረባችን ጥያቄ ቀጣዩን መልሷል።
የመከላከያ ሰራዊት አባል መሆናቸውን ያረጋግጥንበት ምክንያት አንደኛ ሚሊሻ የደብረ ማርቆስ ነዋሪ፣ ከዚህ በፊት በኢትዮ ኤርትራ ጦርነት የተሸለመ አሁን ሚሊሻን በማዋጋት ከአድማ ብተናና ከመከላከያ ጋር መሆን እያዋጋ ያለ ሰው እሱ ነው ይዟቸው እየመራ የነበር። ሁሉም ልብስ ቀይረዋል። ተጨማሪ ደግሞ በአራት መኪና ነው ተጭኖ የነበር። የነፍስ ወከፍ መሳሪያዎችን ታጥቀዋል። አንዳንዶች አልታጠቁም። ስለዚህ ምንም እንትን የለውም። የመከላከያ ሰራዊት አባል ናቸው እነሱ ሙሉ በሙሉ ማለት ነው።
ከዚህ በተጨማሪም በቁጥጥር ስር የባዋሉት ግለሰቦች ወቅታዊ ደህንነት ጉዳይ ቀጣይ ነው አክለዋል።
እኛ የምርኮ ህግ በሚፈቅደው መልኩ ራሱን የቻለ ራሳችንን የምርኮኛን የምናይዝበት ደንብ አለን። በዛ ደንብ ሰላማቸው፣ ጤንነታቸው ተጠብቆ ምንም ችግር ሳይደርስባቸው በጥሩ ሁኔታ ላይ ያሉት ምንም ችግር የለውም።
በጉዳዩ ላይ የምስራቅ ጎጃም ዞን አስተዳደር ባለስልጣናትን ምላሽ ለማካተት ያደረግነው ሙከራም ስልካቸውን ስለማያነሱም ለማካተት አልተቻለም። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም